ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 13 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ከኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ዌብሳይት ላይ የወጣውን ፌዴራሊዝምን የሚመለከት ጽሑፍ አስመልክቶ ፓርቲው ማብራሪያ ሰጥቷል።
ያ የድርድር በር ዝግ ነው የሚል ስሜት ሰጥቶ ከሆነ መታየት ይችላል። ማለት ብዙ ነገሮችን በድርድር ነው እየፈታ ነው። አሁንም ወደፊትም ብዙ ነገሮች በድርድር ይፈታሉ ብለን ነው የምናስበው።
የኦዴፓ ቃል አቀባይ አቶ ታዬ ደንዳ ናቸው። በአብይ ርዕስ ዘገባለን። የሰዓቱን ዋና ዋና የዓለም ዜና አርዕስተ ዜናውን ቆንጅት ታሰማናለች።
የኦጋዴን ብሔራዊ ነጻነት ግንባር ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር ውጤታማ ውይይት ማድረጉን አስታውቋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ምክትል ጠቅላይ አቃቢ ሕጉ ለተገደሉበት ጥቃት አልሸባብ ኃላፊነት ወሰደ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የበታች ፍርድ ቤት አቶ ኢሳያስ ዳኘው በዋስ እንዲፈቱ የሰጠውን ውሳኔ ትዕዛዝ አጸና። የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦጋዴን ብሔራዊ ነጻነት ግንባር በትናንትናው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ውጤታማ ውይይት ማድረጉን አስታውቋል። የድርጅቱ ቃል አቀባይ አቶ ሐሰን አብዱላሂ በተለይ ለቪኦኤ እንደገለጹት በድርጅቱ ሊቀመንበር አድሚራል ሞሐመድ ኦስማን የተመራ አምስት የኦብነግ የስራ አስፈጻሚ ኮሚቴ አባላት ከጠቅላይ ሚኒስትሩ ጋር በሀገሪቱ ብሎም በአፍሪካ ቀንድ ሰላም፣ ዲሞክራሲ እና ስርዓት ዝርጋታ ላይ መወያየታቸውንና ድርጅቱም የበኩሉን ጥረት ሊያደርግ ዝግጁ መሆኑን ገልጸዋል። የሰላምና ጸጥታው ሁኔታ በተለይም የኦጋዴን አካባቢ በጦርነት ወደኋላ የቀረ በርካታ ነዋሪዎች በእስር የተጎዱ በመሆኑ እንደ ሌሎች የሀገሪቱ አካባቢዎች የሰላምና ልማት ተጠቃሚ በሚሆንበት ሁኔታ ላይ ጠቅላይ ሚኒስትሩ እንደጠየቋቸውም አቶ ሐሰን ጨምረው ተናግረዋል። ኦብነግ በሰላማዊ መንገድ ለመታገል ወስኖ ከሳምንት በፊት በጅጅጋ 1740 የድርጅቱ ሰራዊት አባላት ትጥቅ መፍታታቸው የሚታወስ ነው። ትጥቅ የፈቱት የድርጅቱ ሰራዊት አባላት በዲሞክራሲ፣ በሀገሪቱ ህገ መንግስት፣ በህግ የበላይነትና ተያያዥ ጉዳዮች ላይ ስልጠና እንደሚሰጣቸው የሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሐመድ አስታውቀዋል።
የበታች ፍርድ ቤት አቶ ኢሳያስ ዳኘው በዋስ እንዲፈቱ የሰጠውን ትዕዛዝ ፌዴራሉ ጠቅላይ ፍርድ ቤት አጸና። አቃቤ ሕግ በአቶ ኢሳያስ ላይ ሌላ ክስ መመስረቱን ተሰምቷል። በሰብአዊ መብቶች ጥሰት በተጠረጠሩ አስር ሰዎች ላይ አቃቤ ሕግ ክስ መስርቷል። መለስካቸው አማሃ ዜናውን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት ባለፈው የካቲት 7 ቀን 2011 ዓ.ም አቶ ኢሳያስ ዳኘው በ50,000 ብር ዋስትና እንዲፈቱ የሰጠውን ትዕዛዝ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ አጸናው። ፖሊስ ከፍተኛው ፍርድ ቤት በሰጠው ትዕዛዝ ቅር በመሰኘት የይግባኝ አቤቱታውን ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቅርቦ ከትናንት በስቲያ ከተጠርጣሪ ጠበቆች ጋር ክርክር አድርገዋል። ፍርድ ቤቱ ዛሬ በሰጠው ትዕዛዝ ቀደም ሲል የበታች ፍርድ ቤት በወሰነው መሠረት አቶ ኢሳያስ ዳኘው የተጣለባቸው የጉዞ እግድ እንዳለ ሆኖ በ50,000 ብር ዋስትና ከእስር እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ አዟል። ይሁንና ቪኦኤ አመሻሹ ላይ ባገኘው መረጃ አቃቤ ሕግ በሌላ አዲስ የወንጀል ድርጊት ተጠርጣሪን ከሶ ወደ ማረሚያ ቤት እንደተወሰዱ ለማወቅ ተችሏል። በሌላ ችሎት ደግሞ አቃቤ ሕግ በሰብአዊ መብት ጥሰት በሚፈጸም ወንጀል ጠርጥሬያቸዋለሁ ካላቸው መካከል በአስር ሰዎች ላይ ክስ መስርተዋል። በተለምዶ ማዕከላዊ ተብሎ በሚጠራው የምርመራ ማዕከል በተለያየ የኃላፊነት ደረጃ ሲሰሩ የቆዩ ናቸው ባላቸው ኮማንደር አለማየሁ ኃይሉ፣ ዋና ሳጅን እቴነሽ አረፋይኔ፣ ዋና ሳጅን ኪዳኔ አሰፋ፣ ዋና ሳጅን ርዕሶም ክሸንን፣ ኢንስፔክተር ፈይሳ ደሜ፣ ምክትል ኢንስፔክተር የሱፍ ሐሰን፣ ምክትል ኢንስፔክተር ምን ላርግልህ ጥላሁን፣ ረዳት ኢንስፔክተር መንግሥቱ ታደሰ፣ ረዳት ኢንስፔክተር አለማየሁ ኃይሉና ኢንስፔክተር ስንታየሁ ፈጠነ ላይ አግባብነት በሌለው ሥልጣን በመጠቀም ምርመራ በመፈጸምና ከፍተኛ ኢሰብአዊ የማሰቃየት ተግባር በተጠርጣሪዎች ላይ በመፈጸም የተለያዩ የወንጀል ድርጊቶች ክስ መስርቶባቸዋል። ለተከሳሾቹ ዝርዝር ክሱን ለማንበብና የክስ መቃወሚያ ካለ ለመቀበል ፍርድ ቤቱ ለየካቲት 22 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን ለዘገባው። በምስራቅ ጉጂ ሰባቦሩ ወረዳ 7 ሰዎች በመከላከያ ኃይል ተኩስ መገደላቸውን ነዋሪዎች ተናግረዋል። በተኩሱ 6 ሰዎች እንደቆሰሉም ታውቋል። የወረዳው አስተዳደር ግድያው መፈጸሙን ለአሜሪካ ድምፅ አረጋግጧል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። ለኦሮሞ ነጻነት ግንባር ኦነግ የቀድሞ ታጣቂዎች አቀባበል ለማድረግ የተቋቋመው ኮሚቴ በምዕራብ ወለጋ ዞን መነሲቡ ወረዳ እየተቀበለ ማስተናገድ መጀመሩን አስታውቋል። ለቀድሞቹ ታጣቂዎች አቀባበል ከተደረገ በኋላ አጠቃላይ ሰላም ማስፈን ላይ እንደሚሰራ ኮሚቴው ገልጿል። ኮሚቴው የኦነግ ምዕራብ ዞን አዛዥን ለማግኘትም ጥረት እያደረገ መሆኑን አመልክቷል። በዚህም ላይ በመጽሔት ክፍለ ጊዜ ዘገባ እናክልበታለን። ኢትዮጵያ ከ2013 እስከ 2023 የምትመራበት መሪ የልማት እቅድ ጥናት ዝግጅት እየተጠናቀቀ መሆኑ ተገልጿል። የፕላንና ልማት ኮሚሽን ኃላፊ ሚኒስትር ዶክተር ፍጹም አሰፋ በጅጅጋ እየተከበረ በሚገኘው የከተሞች ፎረም ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ጥናቱ በቶሎ ባለመጠናቀቁ እንጂ አሁን እየተተገበረ ያለውን ሁለተኛውን የእድገትና ትራንስፎርሜሽን እቅድ አካቶ የ15 ዓመት መሪ እቅድ እንዲሆን ታስቦ ነበር ብለዋል። በዚህም ላይ በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶማሊያ ምክትል ጠቅላይ አቃቤ ሕግ ዛሬ ሞቃዲሾ ውስጥ ለተገደሉበት ጥቃት አልሻባብ ኃላፊነት ወሰደ። መሐመድ አብድራህማን ሙርሳል ወደ ሥራ ሊሄዱ ከቤታቸው እንደወጡ ነው የተገደሉት። በሞተር ቢስክሌት የነበሩ 2 ወንዶች መንገዱን ዘግተውባቸው ሲያበቁ ከመኪናቸው አስወርደው በጥይት እንደመቷቸው ቃላቸውን ለቪኦኤ የሰጡ እማኞች ተናግረዋል። ይህ በዚህ እንዳለ በጁባላንድ ከሚገኙ ትላልቅ ከተሞች አንደኛዋ በሆነችው ባርዴሬ 2 ሲቪሎች መንገድ ላይ በተቀበረ ፈንጂ ሲገደሉ ሌሎች 7 ሰዎች ቆስለዋል። ፍንዳታዎቹ ኢላማ ያደረጉት የኢትዮጵያን ወታደሮች ነው ሲሉ የከተማይቱ ምክትል አስተዳዳሪ መሐመድ ሳይድ አደን ለቪኦኤ ገልጸዋል። ከቆሰሉት መካከል 2 የኢትዮጵያ ወታደሮች እንደሚገኙባቸውም ባለሥልጣኑ አክለው ጠቁመዋል።
የተባበሩት መንግስታት ድርጅት የሀቅ አጣሪ ቡድን ደቡብ ሱዳን ውስጥ ከጦርና ሰብአዊ ወንጀሎች ጋር የሚተካከል የሰብአዊ መብቶች ጥሰት መካሄዱን የሚያረጋግጥ ማስረጃ አግኝቻለሁ አለ። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዛሬ ይፋ ያደረገው ሪፖርት ለዓለሙ ድርጅት የሰብአዊ መብቶች ጉባኤ መጋቢት 3 ቀን 2011 ዓ.ም ይቀርባል ተብሏል። ሊሳ ሽላይን ከጄኔቫ የላከችው አጭር ዘገባ አለ፣ ሶሎሞን ክፍሌ ያቀርባል።
ሪፖርቱ የደቡብ ሱዳንን የ2018 ዓ ም የሰብአዊ መብቶች አያያዝ ሁኔታ ይሸፍናል። የኮሚሽኑ አባል አንድሩ ላፋም ግን ሀገሪቱ ውስጥ በቅርቡ የተፈጸሙ ግፎችን መርሳት አይቻልም ብለዋል። ኮሚሽኑ በተለይ ማዕከላዊ ኢኳቶሪያ ውስጥ በየይ ወንዝ አካባቢ ያገረሸበት ውጊያ፣ በመንግሥቱና በብሔራዊ አርነት ግንባር አማጺያን መካከል የመካሄዱ ዜና በእጅጉ አስቆጥቶታል ብለዋል። አንድሩ አክለውም በሺዎች የተቆጠሩ ሲቪሎች ተገደው እንዲፈናቀሉ ተደርገዋል ሲሉ አስረድተዋል። ተፋላሚ ወገኖቹ መንደሮችን እንደሚያጠቁ፣ ጎጆዎች ላይ እሳት እንደሚለኩሱ፣ ሲቪሎችን እንደሚገድሉና ሴቶችና ልጃገረዶችን እንደሚደፍሩ የሚገልጹ ዘገባዎችም ይወጣሉ ብለዋል።
With regards to the rest of the country, I suppose we are a little more hopeful.
የተቀረውን የሀገሪቱን አካባቢዎች በተመለከተ ከአምስት ወራት በፊት በተፈረመው የሰላም ስምምነት ጥቂትም ቢሆን ተስፋ አድሮብናል። በኢኳቶሪያ ያለው ሁኔታ ግን እጅግ አደገኛ ነው። በሪፖርታችን የሰብአዊ መብቶች ጥሰት መካሄዱን ይህም ሴቶችና ልጃገረዶች መድፈርን እንደሚያካትት ከድምዳሜ ደርሰናል። እነዚህ ወንጀሎች ደግሞ ከጦር ወንጀሎች እንደማይለዩ አምነንበታል።
ባለፈው ህዳርና ታህሳስ መካሄዳቸው የተዘገበው ያስገዳጅ ወሲብ ድርጊቶች በበርካታ የደቡብ ሱዳን ግዛቶች ውስጥ የሰላም ስምምነቱ ከተደረሰም በኋላ እየባሰበት መምጣቱ ተዘግቧል። በላፋም ተጨማሪ መግለጫ መሰረት የወሲብ ጥቃቱ በትላልቅ ወንዶችና ወጣቶች ላይም እንደሚፈጸም ኮሚሽኑ ሪፖርት ደርሶታል። ድርጊቱን በሚፈጽሙ ወገኖች ላይ ምንም እርምጃ ስለማይወሰድም የመብት ጥሰቶች በደቡብ ሱዳን እየተለመዱ መጥተዋል ሲሉ የኮሚሽኑ አባል አስረድተዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 13 2011 ዓመተ ምህረት ምሽት ፕሮግራም ነው።
ዓለም አቀፍ ትብብር ለኢትዮጵያውያን መብቶች በእንግሊዝኛ መጠሪያው ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የሚባለው ስብስብ በአማራ ክልል በግጭቶች ምክንያት ለተፈናቀሉ የሚውል አጣዳፊ የገንዘብ እርዳታ መላኩን አስታወቀ።
መንግስቱ ይሄንን መፍትሄ ለማምጣት ለእነኚህ ሰዎች በአንድ ጊዜ ጠለላ ለማዘጋጀት አልቻለም፣ ከአቅሙ በላይ ነው እና ስለዚህ እኛ ወገኖች ኢትዮጵያውያንን ልንደርስ የሚገባው በሚል ነው።
አቶ ዳኛቸው ተሾመ የስብስቡ መስራች የቦርድ አባል ናቸው። ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተንበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ከኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ዌብሳይት ላይ የወጣው ጽሑፍ ለፌዴራል ስርዓቱ መጠበቅ ያለውን አቋም ለመግለጽ እንጂ እንደ ፓርቲ ለድርድር መቅረብ የለበትም ብሎ የሚያምነው ነገር የለም ሲሉ የፓርቲው የማዕከላዊ ኮሚቴ ጽሕፈት ቤት የሕዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳ ለአሜሪካ ድምፅ ገልጸዋል። ፓርቲው አህዳዊ ሥርዓትን መልሶ ሊያመጣ ነው የሚሉ በተለያዩ መንገዶች የሚሰራጩ የቅስቀሳ ንግግሮች በመኖራቸው የፓርቲውን አቋም መልሶ ለማስታወስ ነው ብለዋል አቶ ታዬ መልእክቱ የወጣው። በሌላ በኩል በኦሮሚያ ክልል እየተካሄደ ያለውን ቤት የማፍረስ እንቅስቃሴ አስመልክቶ ቤቶቹ ሕገወጥ እስከሆኑ ድረስ መፍረስ አለባቸው ብሎ ፓርቲያቸውን እንደሚያምን ገልጸው ሕገወጥ ሥራን ካሁኑ መከላከል ካልተጀመረ ከተማው ሊሻሻል አይችልም ብለዋል። ጽዮን ግርማ አቶ ታዬ ደንዳን አነጋግራለች።
የኦሮሞ ዴሞክራሲያዊ ፓርቲ ኦዲፒ ማዕከላዊ ጽሕፈት ቤት የሕዝብ አስተያየትና ግንኙነት ኃላፊ አቶ ታዬ ደንዳ ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። ፓርቲያችሁ ባወጣው መግለጫ የፌዴራል ስርዓት ጉዳይ ለድርድር አይቀርብም ብሏል። እንግዲህ ፓርቲያችሁ አገር እያስተዳደረ የሚገኘው ኢህአዴግ አንዱ ፓርቲ አባል ነው። አገር እንደሚያስተዳድር አንድ ፓርቲ ለድርድር አንቀመጥም የሚል ዝግ መግለጫ ለምንድን ነው ያወጣው?
አንደኛ መግለጫ አልወጣም ማለት ውይይት ተደርጎ በመግለጫ መልክ የወጣ ነገር የለም። የድርጅቱ ኦፊሻል ፔጅ አለ። የተለያዩ ጽሁፎች ይለቀቃሉ በየጊዜው። እንደውም በጣም ሁለቱም ሶስቴ የሚጻፉ አሉ። ሌሎች ሰዎችን ቢመለከቱ ቼክ ማድረግ ይቻላል። ያ እንደ መግለጫ የወጣ ነገር አይደለም። በመጀመሪያ ደረጃ አንደኛው ችግር ሲጠቱ እሱ ጋር ነው።
ምንድን ነው መግለጫ ካልሆነ ምንድን ነው የወጣው
ማለት? ከዚህ በፊት ድርጅቱ ኦፊሻል ፔጅ ላይ በተለያየ ጊዜ የሚጻፉ ጽሁፎች አሉ። እንዲሁ ለደጋፊም ለአባልም አንዳንድ ግን ማስተላለፊያ በዛ መስመር የሚተላለፉ አሉ።
ግን መግለጫ አይደለም የሚለው ያስማማናል። መግለጫ አላወጣም ድርጅቱ ስቴትመንት ማለት ነው። መግለጫ እንደሱ አላወጣም ድርጅቱ ነው። ግን ይሄን ጽሁፍ ግን የድርጅቱ ነው አይደል? ይሄን ሀሳብ የያዘ ጽሁፍ ጽፏል አልጻፈም? በገጹ ላይ
ያ አንደኛ በዛ ጽሁፍ አለ። የድርጅቱ ነው ፔጁ ይሄ ድርጅቱ ነው። መጽሐፋችንንም የምንችል አይደለም ማለት ተጽፎ ተለቋል። ግን ዋናው ነገር መግለጫ አለመሆኑን እና ጽሁፉ የተጻፈው ወይም በዛ ቦታ ላይ የተለቀቀው ጽሁፍ በፌዴራል ስርዓቱ ላይ ቅድም ባነሳሽው መሰረት ፌዴራል ስርዓት ለዚች ሀገር የግድ ነው። ፌዴራል ስርዓት ማለት የተለያዩ ፍላጎቶች አሉ፣ የተለያዩ አመለካከቶች አሉ፣ ጫፍ የረገጡ ጉዳዮችም አሉ። እነዚህን አስታርቆ አንድ ላይ ለመሄድ የፌዴራል ስርዓት አማራጭ የሌለው ስርዓት ነው የሚል አስተሳሰብ አለ። ከበፊትም ጀምሮ ኦፍኮርስ ፌዴራል ስርዓት ለኢትዮጵያ አያስፈልግም የሚል ዙም ፓርቲ አይታይም። አሁን አንደኛ እሱ ነው። ሁለተኛ በአንድ ወገን አሁን ያለው የሪፎርም መንግስት ህገ መንግስቱን እየናደ ነው፣ ፌዴራሊዝሙንም ክዶታል በሚል ከየአቅጣጫው፣ በሌላው ጎን ደግሞ የሚነዛ ነገር አለ በህዝብ ላይ ብዥታ መፍጠር። በዛ ቦታ ላይ ፌዴራል ስርዓቱ አስፈላጊ መሆኑን እና እኛም በዛ ቦታ ላይ የፌዴራል ስርዓቱን ደግፈን ያንን አስተሳሰብ እንዳለን ለመግለጽ ነው የተደረገው። እንዲሁ ተጽፎ የተለቀቀ ነው እንጂ እንደ መግለጫ እንደ ስቴትመንት ተብሎ የተሰጠ አይደለም ማለት ነው።
አሁን እንደጠቀሱልኝ ይሄ ጽሁፍ የወጣው ህገ መንግስቱ እየተናደ ነው፣ ህገ መንግስቱ እየፈረሰ ነው፣ ፓርቲው ፌዴራል ስርዓቱን ክዶታል የሚሉ ነገሮች እዚህም እዛም እየተነዙ ስለሆነ ነው ብለውኛል። በተለያየ ጊዜ የተለያዩ ነገሮች በተለይ አሁን የማህበራዊ ሚዲያ ባለበት ሁኔታ እንደዚሁም በዋናውም አይነተኛ በምንለው በሜንስትሪም ሚዲያም ሰዎች እየመጡ የተለያየ ሀሳባቸውን ይገልጻሉ። እንደዚህ የተለያየ ሀሳብ በሚገለጽበት ጊዜ ለሱ የሀሳብ መምቻ በሚል አንድ ትልቅ ፓርቲ እንደዚህ አይነት አንደራደርም ወይም ክፍት ያልሆነ በሩን የዘጋ በዚህ መንገድ ብቻ ነው የሚሄደው የሚል ጽሁፍ ማውጣት አለበት ወይ? በእንደዚህ አይነት ሁኔታ ነው ወይ መመከት ያለበት?
በእርግጥ ያው ቅድም ባልኩት መሰረት ነው ይሄ ጽሁፍ የወጣው። ግን ድርድር በሀገር መምራት ላይ በሀገር ጉዳይ ላይ ብቻ ሳይሆን በቤተሰብ ጉዳይ ሳይነጋገሩ ሳይወያዩ የሚሆን ነገር የለም። በዛ ቦታ ላይ ያው ግንዛቤ መወሰድ ያለበት አለ ማለት ነው። ያ የድርድር በር ዝግ ነው የሚል ስሜት ፈጥሮ ከሆነ መታየት ይችላል ማለት ብዙ ነገሮችን በድርድር ነው እየፈታ ነው። አሁንም ወደፊትም ብዙ ነገሮች በድርድር ይፈታሉ ብለን ነው የምናስበው። ግን ደግሞ ያ ነገር የተባለው በዚች ሀገር ፌዴራሊዝም የፌዴራል አስተዳደር አማራጭ የሌለው በጣም አስፈላጊ ስርዓት ነው ብለን ጠንካራ እምነት እንዳለን ለመግለጽ ካልሆነ በስተቀር አንነጋገርም የሚለው ስሜት በዛ ደረጃ መታየት የለበት።
እንግዲህ የእናንተ የፓርቲያችሁ እምነት የፌዴራል ስርዓቱ ጠንካራ የሆነ ነው የሚል ነው። በአንጻሩ ደግሞ የፌዴራል ስርዓቱ በተለይ ደግሞ ከብሔር ጉዳይ ጋር ከዘር ከጎሳ ጉዳይ ጋር ትልቅ ችግር አምጥቶብናል የሚሉ ደግሞ እምነት ያላቸው ሰዎች አሉ። እሱን እንዴት ነው የምትመለከቱት? ፓርቲያችሁ እሱን እንዴት ይመለከተዋል?
አሁን ኢትዮጵያ ውስጥ ቅድም ባነሳሁልሽ መሰረት በተለያየ ጉዳይ ላይ በህገ መንግስቱም ጭምር የተለያዩ ቪዎች አሉ። ህገ መንግስቱ የያዛቸው መሪዎች ላይ ዋና ዋና የሚባሉ ይዘቶች ላይ ልዩነት አላቸው ሰዎች አሉ። በዛው ልክ ደግሞ አህዳዊ አስተዳደር እንጂ ፌዴራል አያስፈልግም ብሎም የሚያስቡ አሉ። ብዙም ባይሆኑ በፌዴራል አስተዳደሩም ምን አይነት ፌዴራሊዝም ነው የሚበጀን ብለው የተለያየ አመለካከት ያላቸው ዜጎች ወገኖች አሉ። ይሄ ሊኖር አይገባም የሚል እምነት የለንም። ምክንያቱም ፌዴራሊዝም የሚያስፈልገውም አንደኛ እነዚህ የተለያዩ ቪዎችን፣ ዲሞክራሲ ደግሞ መሪሃችን ነው ብለን ነው የጀመርነው። ዲሞክራሲ እነዚህን ሁሉንም አሁን ያነሳናቸው ብቻ ባይሆኑ ከዚህም ውጭ ሊመጡ የሚችሉ ሀሳቦችን ማስተናገድ የሚችል ስርዓት እንዲኖር ያስገድዳል። እኛም በዲሞክራሲ እናምናለን። ማንም የፈለገውን አመለካከት ሊይዝ ይችላል። በዛው ልክ ግን እኛም የምንይዘው አመለካከት የምንይዘው ህግና የምንይዘው እምነት ይኖረናል። ሌላውንም እያከበርን ሌላውን እያከበረን ፈራጁ ህዝብና ህዝብ ነው የሚሆነው። መሪው ይሄ ነው ማለት ነው።
በሌላ በኩል በኦሮሚያ ክልል እየተካሄደ ያለውን የቤት መፍረስ እንቅስቃሴ አስመልክቶ ፓርቲያቸው ጉዳዩን እንዴት እንደሚመለከተው የተጠየቁት አቶ ታዬ ቤቶቹ ህገ ወጥ እስከሆኑ ድረስ መፍረስ አለባቸው ብሎ ፓርቲያቸው እንደሚያምን ገልጸዋል። ህገ ወጥ ስራን ካሁኑ መከላከል ካልተጀመረ ከተማው ሊሻሻል አይችልም ብለዋል። በዚህ ጉዳይ ላይ ቤት የፈረሰባቸውን ሰዎች ጭምር ያነጋገርንበትን ዘገባ በነገው ምሽት ይዘን እንመለሳለን።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጽዮንን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል።
በምስራቅ ጉጂ ሰባቦር ወረዳ 7 ሰዎች በመከላከያ ኃይል ተኩስ መገደላቸውን ነዋሪዎች ተናግረዋል። በተኩሱ 6 ሰዎች መቁሰላቸውም ታውቋል። የወረዳው አስተዳደር ግድያው መፈጸሙን ለአሜሪካ ድምፅ አረጋግጧል። ገልሞ ዳዊት ዘገባውን ይዟል።
ትላንት ጠዋት ምስራቅ ጉጂ ሰባቦር ወረዳ አሮገሬ ቀበሌ ማህበር ልዩ ስሙ ዳከረ በሚባል ቦታ የኢትዮጵያ መከላከያ ኃይል አባላት በከፈቱት ተኩስ 7 ሰዎች መገደላቸው ታውቋል። አንድ የወረዳው ነዋሪ ለአሜሪካ ድምፅ ግድያውን የፈጸሙት ከቦረና ዞን ወደ ምስራቅ ጉጂ ይመጡ የነበሩ የመከላከያ ኃይል አባላት መሆናቸውን ተናግረዋል።
ምንም ምክንያት የለም። እንዲሁ ነው ነዋሪዎችን የፈጁት። ለምን እንዲህ አይነት እርምጃ እንደወሰዱም አናውቅም። ግን በኋላ ላይ ይህ ቦታ የሽፍታ ነው ብለው ነው ጥቃቱን የፈጸሙት የሚል ነገር ሰምተናል።
እኚሁ ነዋሪ የሞቱት ሰዎች ትላንት ከተገደሉ በኋላ በጊዜ እንዳልተቀበሩ ገልጸው ግድያውን የፈጸሙ የመከላከያ ኃይል አባላትም ከግድያው በኋላ ወደ ቦረና ዞን አሬሮ ወረዳ እንደተመለሱ ነው የተናገሩት። በተኩሱ ከተገደሉ 7 ሰዎች በተጨማሪም 6 ሰዎች ላይ የመቁሰል አደጋ ደርሶባቸዋል። በሰባቦር ወረዳ የደርሜ ጤና ጣቢያ ሕክምና ባለሙያው መንግስቱ ገዙ ከቆሰሉት 6 ሰዎች አንድ ነፍሰ ጡርና የ3 ዓመት ልጅ እንደሚገኙበት ገልጸዋል። በወረዳው ስለተፈጸመው ግድያ የሰባቦር ወረዳ አስተዳዳሪን አቶ ጨሪ ገልገለውን ጠይቀን ነበር። የተኩሱ መንስኤ ነው ያሉትን እንዲህ ብለዋል።
በአካባቢው የነበሩ ታጣቂዎች ህዝብ መሀል ተደብቀው በሀገር መከላከያ ላይ ሲተኩሱ ነው እነሱም አጸፋውን የመለሱት። ታጣቂዎቹ ናቸው ሕፃናትና ሌሎች ሰዎች በነበሩበት አካባቢ ሆነው ነው የተኮሱት። በዚህን ጊዜ የመከላከያ ኃይል አባላት በእነርሱ ላይ ሲተኩሱ ነው ሌሎች የተጎዱት እንጂ አነጣጥሮ ህዝቡን ለመጉዳት የተወሰደ እርምጃ አይደለም።
አቶ ጨሪ ከተገደሉት 7 ሰዎች 3ቱ ታጣቂዎች መሆናቸውን ገልጸው አሁን የአካባቢው ሰላም ተሻሽሏል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ተከታዩ ዘገባ ወደ ምዕራብ ኦሮሚያ ይወስደናል። ለኦሮሞ ነጻነት ግንባር ኦነግ የቀድሞ ታጣቂዎች አቀባበል ለማድረግ የተቋቋመው ኮሚቴ በምዕራብ ወለጋ ዞን መነሲቡ ወረዳ እየተቀበለ ማስተናገድ መጀመሩን አስታውቋል። ለቀድሞዎቹ ታጣቂዎች አቀባበል ከተደረገ በኋላ አጠቃላይ ሰላም ማስፈን ላይ እንደሚሠራ ኮሚቴው ገልጿል። ኮሚቴው የኦነግ ምዕራብ ዞን አዛዥን ለማግኘት ጥረት እያደረገ መሆኑንም አመልክቷል። ናኮር መልካ ተጨማሪ አለው።
የእርቀ ሰላሙ የቴክኒክ ኮሚቴ ምክትል ሰብሳቢና የምዕራብ ወለጋ አቀባበል አስተባባሪ አቶ በቀለ ገርባ በመነሲቡ ወረዳ ረዌ የገጠር ቀበሌ በመገኘት የኦነግ የቀድሞ ታጣቂዎችን ሲቀበሉ ተከታዩን ለአሜሪካ ድምፅ ብለዋል።
በሰሞኑ በያዝነው እቅድ መሰረት እንቅስቃሴያችንን አድርገናል። በእቅዳችን መሰረት በትናንትናው ዕለት ብዙ ሰዎችን ለመቀበል ዝግጅት አድርገን ነበረ። ቁጥሩን መግለጽ አሁን አስፈላጊ ባይሆንም የተወሰኑ ሰዎችን ለማግኘት ችለናል። ነገር ግን ወደኛ የመጡ ሰዎች ወደ ሰላማዊው መንገድ ጥሪውን ተቀብሎ የመጡ ሰዎች በጣም ወሳኝና በትጥቅ ትግሉም ሂደት በድርጅቱም ተዋጊዎች ውስጥ ከፍተኛ ቦታ የነበራቸው የአሰልጣኝነት እና ከፍተኛ አመራር ኃላፊነት የነበራቸው ሰዎች ናቸው። ስለዚህ ከፍተኛ አንድምታ አለው ብለን ነው የምንገምተው። በዛሬው ዕለት ደግሞ ብዙ የኦነግ ሰራዊትን ለመቀበል ዝግጅት አድርገናል። በየአካባቢው ካሉት ጋር ግንኙነት አድርገናል። ትራንስፖርትም አሰማርተናል። ስለዚህ ዛሬ ብዙዎቹን እንቀበላለን የሚል እምነትና ተስፋ ነው ያለን።
ታጣቂዎቹ ከትናንት ማክሰኞ ጀምሮ እስከ ነገ ሐሙስ ድረስ ወደ ተዘጋጀላቸው ማረፊያ ስፍራ በማምራት አቀባበል እንደሚደረግላቸውና ከህብረተሰቡ ጋር እንደሚቀላቀሉ የቴክኒክ ኮሚቴው የመርሃ ግብር ሰሌዳ ያሳያል። ሆኖም ትናንት አመሻሹን ወደ ቄለም ወለጋ ያመሩት የቴክኒክ ኮሚቴው ሰብሳቢ የቀድሞ አባገዳ አቶ በየነ ሰንበቱ ከቢቢሲ ጋር ባደረጉት ቆይታ ከ10,000 በላይ ታጣቂዎችን በተቆጠሩት 3 ቀናት ውስጥ ለመቀበል ዝግጅት ማድረጋቸውን ገልጸው ነበር። እስካሁን ወደ ጊዜያዊ ማረፊያው የገቡት ታጣቂዎች ቁጥር ባይገለጽም ጥቂት መሆኑ ግን በኮሚቴው ተነስቷል። በዚህ ሁኔታ በተባለው ጊዜ ታጣቂዎቹን መቀበል አያዳግትም ወይ ብዬ አቶ በቀለን ጠይቂያቸው ነበር።
አሁን እንግዲህ በኦነግ ሰራዊት ቁጥር ላይ ሁሉም ሰው ይግባባል ብዬ አላስብም። እጅግ በጣም ብዙ አድርገው የሚወስዱ አሉ። በአንጻሩ ደግሞ እጅግ በጣም አሳንሰው ጥቂት አድርገው የሚቆጥሩ አሉ። ለማንኛውም ድርጅቱ የሰጠን ቁጥር አለ። አሁን ከሁኔታዎች እንደምንመለከተው ቁጥሩ በርካታ መሆኑን የተረዳ ነው። ሽምቅ ተዋጊዎች እንቅስቃሴ እንደሚታወቀው በአብዛኛው መገመትም የማይቻል ነው። ይህንን የቴክኒክ ኮሚቴ አዋቀር ነው እጅግ በጣም ወሳኝና እነሱ ይገኙባቸዋል ባልናቸው ቦታዎች ነበሩ። አሁን ግን ወደዚህ መተን በምንመለከትበት ጊዜ በፊት የኦነግ ሰራዊት የለበትም የተባለ ቦታ ሁሉ እየተገኙ መሆናቸውንና ከዛ ቦታ ሪፖርት እየተደረገልን ከእነሱ ጋር ግንኙነት እያደረግን ያለ መሆኑን ነው የምንረዳው። ስለዚህ በእርግጥ ጊዜው ማነሱ የማይቀር ነገር ነው። እኛም በጊዜ ለመሰማራት አንዳንድ ፈተናዎች ውስጥ ማለፍ ነበረብን። ስለዚህ በእቅዳችን መሰረት በትናንትናው ዕለት መጀመር ነበረብን። በዚህ ቦታ ላይ ጀምረናል። ዛሬ ደግሞ ብዙዎች እንቀበላለን የሚል ተስፋ ነው ያለን።
የኦነግ ታጣቂዎች የምዕራብ ቀጠና አዛዥን አግኝተው ስለ ጉዳዩ መክረው እንደሆነም አቶ በቀለን ጠይቄ ነበር።
አባገዳ በየነ ሰንበቶ አዛዡ ይገኙበታል በተባለው አካባቢ ተሰማርተው አሁንም ግንኙነት ለመፍጠር ከፍተኛ ጥረት እያደረጉ ነው። በዛሬው ዕለት ወይንም በነገው ዕለት ይሳካላቸዋል የሚል ተስፋ ነው ያለን። በአጠቃላይ ስንገመግም ግን ይዘን የምንንቀሳቀሰው ውሳኔ የተወሰነው ከፍተኛ የኦነግ አመራር ነው። በተለይም የጦሩ ሁሉ አጠቃላይ አዛዥ፣ ጠቅላይ አዛዥ እና የድርጅቱ መሪ በሰጡን ቃልና በሰጡን ደብዳቤ መሰረት ነው እየተንቀሳቀስን ያለ ነው። ስለዚህ ከዚህ ውጪ የሚሆን የጦር አዛዥም ከድርጅቱ አስተሳሰብና ትዕዛዝ፣ ከመሪው ትዕዛዝና ከፓርቲው አመራር ትዕዛዝ ውጪ ይሄዳል ብለን የምንገምተው አመራር የለም። ስለዚህ ይህን ያህል የጎላ ችግር ያስከትላል ብለን አናስብም። ለማንኛውም ግን ጥረቱ ዛሬ ወይንም ነገ እንደሚሳካ ተስፋ አለኝ።
የጅማ ወዳ ሁሌ አባ ገዳ ሼህ ነሂም ሀሰን አቀባበሉን አስመልክተው እንዲህ ብለዋል። ጦርነት አያስፈልገንም። ኦነግም ሆነ የኦዲፒ ሰዎች መጎዳት የለባቸውም። ሁለቱም ልጆቻችን ናቸው። በሰላማዊ መንገድ መታገል አለባቸው ብለን ምሁራንም ከኛ ጋር ናቸው። ልጆችም እየደወሉልን ነው። ፈጣሪ ካለ እየተሳካልን ነው። በአረዌ ከነሙሉ ትጥቃቸው አቀባበል ከተደረገላቸው መካከል አንዳንዶቹን አነጋግሬ ነበር። ስለተደረገላቸው አቀባበል እና ለወደፊቱም ያሰቡትን ለአሜሪካ ድምፅ ተናግረዋል። አቀባበላቸው በጣም ደስ ይላል። ጃልመሮን ከማስፈቀድ ጋር በተያያዘ ብዙ ጊዜ ደጋግሜ ደውዬለት ነበር፣ ግን እርሱ ለእርቁ ፈቃደኛ ሳይሆን ቀርቷል። እኔ አሁን የምለው እርሱም ወደ እርቁ ገብቶ በሰላም እንዲታገል ነው። ወደፊቱም ቢሆን ሊቀመንበራችን ያሉት ትክክል ነው፣ በሰላም እንታገላለን ብለዋል። የሚቀጥለውን ስራቸውን በተመለከተ የኮሚቴው ምክትል ሊቀመንበር አቶ በቀለ ገርባ እንዲህ ብለዋል።
ቀጣዩ ጊዜ ይህን ጉዳይ ከፈጸምን በኋላ አጠቃላይ ሰላም ማስፈን ነው። አሁን የተኩስ አቁም የሚመስል አንዳንድ አለመረጋጋቶች፣ አለመተማመኖች አሉ። ፍጹም የሆነ መተማመን እንዲኖር ጥረት ማድረግ ነው። ስለዚህ ሁሉንም የኦሮሞ የፖለቲካ ድርጅት መሪዎች በአንድ ጠረጴዛ ዙሪያ ሰብስቦ በመካከላቸው ያለውን ችግር ለመፍታትና ዘላቂ ወደሆነ ሰላም ማምጣት፣ ዘላቂ ወደሆነ እርቅ ማምጣት።
ኮሚቴው የኦነግ ታጣቂዎችን ለመቀበል በክልል ደረጃ ካዘጋጃቸው 20 ወረዳዎች 15ቱ የሚገኙት ምዕራብ ኦሮሚያ ውስጥ ሲሆን ከእነዚህ መካከል ይህ ዘገባ እስከተጠናከረበት ጊዜ ድረስ የቀድሞቹን ታጣቂዎች የተቀበሉት የመነሲቡ፣ ጊዳሚ፣ ቤጊ፣ ነጆ እና ጊዳያና ወረዳዎች መሆናቸውን የቴክኒክ ኮሚቴው አስታውቋል። የወረዳዎቹ የመንግስት ኮሚኒኬሽን ጽህፈት ቤቶች በማህበራዊ ድረገጻቸው እንደገለጹት ከሆነ እስካሁን 182 የሚሆኑ ለቀድሞ ኦነግ ታጣቂዎች አቀባበል ተደርጓል። ለአሜሪካ ድምፅ ናኮር መልካ ከመነሲቡ ሀረዌ።
ኢትዮጵያ ከ2013 እስከ 2023 ዓመተ ምህረት የምትመራበት መሪ የልማት እቅድ ጥናት ዝግጅት እየተጠናቀቀ መሆኑ ተገልጿል። የፕላንና ልማት ኮሚሽን ኃላፊ ሚኒስትር ዶክተር ፍጹም አሰፋ በጅጅጋ እየተከበረ ባለው የከተሞች ፎረም ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ጥናቱ ቶሎ ባለመጠናቀቁ እንጂ አሁን እየተተገበረ ያለውን ሁለተኛውን የእድገትና ትራንስፎርሜሽን እቅድም አካቶ የ15 ዓመት መሪ እቅድ እንዲሆን ታስቦ ነበር ብለዋል። አዲስ ቸኮል ዝርዝሩን ይዟል።
ኢትዮጵያ ከቀዳማዊ ኃይለ ሥላሴ ጀምሮ በእቅድ ስትመራ ነበር ያሉት ሚኒስትሯ እቅዶቹ ያጭርና መካከለኛ ጊዜ ብቻ ነበሩ ብለዋል። ነገር ግን ሀገርን ለመምራት የረጅም ጊዜ እይታ እንደሚያስፈልግና ይህንን ግምት ውስጥ በማስገባት በተለያዩ ዘርፎች ላይ ጥናቶች ሲካሄዱ እንደቆዩ ገልጸዋል። ለመሪ እቅዱ ግብዓት የሚሆኑትን የጥናቶቹን ዘርፎችም እንዲህ ዘርዝረዋቸዋል።
እቅድ በጥናት ኢንፎርም መደረግ አለበት ብለን ስለምናምን ነው። ለምሳሌ ግብርና በሚቀጥሉት 10 ወይም 15 ዓመታት የኢትዮጵያ ግብርና የት መድረስ አለበት የሚለውን ለመወሰን ቁጭ ብለን ምንጽፎ ነገር ሳይሆን ጥናት ማጥናት አለብን። ለዛም ግብርናንም ማኒፋክቸሪንግን ማክሮ ኢኮኖሚ መምሰል አለበት። የኢነርጂ ሪኳየርመንት አለ አይደለም። ለምሳሌ አንድ ሀገር ሲያድግ አንዱ ትልቁ ኢንፑት አስቻይ ሁኔታው ኢነርጂ ነው፣ የኃይል አቅርቦት ነው። ያ ምን መሆን ይኖርበታል? አሁን ዛሬ የቀረበው ጥናት የከተማ ልማትና የቤቶች ጉዳይ አንዱ ነው። ሌላው ማኒፋክቸሪንግ ነው። አገር በአስር ዓመት ወደፊት ስናያት የመዋቅራዊ ለውጥ ይመጣል። ያ የመዋቅራዊ ለውጥ እውን የሚሆነው አንዱ የማኒፋክቸሪንግ ዘርፉ በሚያመጣው ለውጥ ነው። ምን ሊመስል ይችላል ለሚቀጥሉት 10 ዓመታት የሚለው የራሱ ጥናት ያስፈልገው ነበረ። ያም ጥናት ተጠንቷል። ውሃ ትልቅ ኢንፑት ነው። በዛም ላይ ትልቅ ቻሌንጅ ሊሆን የሚችል ነው ወደፊት ተብሎ በዓለም ደረጃ የታመነበት ነው። ውሃ ግብርና ይጠቀማል፣ ማኒፋክቸሪንግ ይጠቀማል፣ ከተሞች ይጠቀማሉ ውሃ ለሃውስሆልድ ኮንሰምፕሽን ማለት ነው። ስለዚህ ያለን ውሃ አለ፣ ጋፑ ምን ይመስላል ከግብርና ከማኒፋክቸሪንግ እና ከሃውስሆልድ ኮንሰምፕሽን አንጻር የሚል እንደዚሁ ወደፊት የአስር ዓመት እይታ ያለው ጥናት አጥንተናል። በዛ ላይ በተጨማሪ የዘላቂ ልማት ግቦችን ዩኤን አንዷ ሀገራችን አንዷ አባል ናት እና ያንን የተስማማቻቸውን ግቦች ለማሳካት ትችል ዘንድ እነዛን ግቦች ከማሳካት አኳያ የቱጋ ነው ያለ ነው። መጀመሪያ ቤዝላይን አሰስመንት ተሰራ። እሱ አንዱ የጥናቱ አካል ነው። ሌላኛው ወደፊት 2030 ላይ እነዛን የተቀመጡ 17 ግቦች ለማሳካት ምን ምን ያስፈልገናል፣ ምን አይነት ኢንተርቬንሽኖች፣ ምን አይነት ፕሮጀክቶች ከሚያስፈልገን ገንዘብ መጠን ጭምር ጥናት ተጠንቷል ማለት ነው። እነዚህ ሁሉ ጥናቶች ናቸው ለአስር ዓመት እቅዱ ግብአት የሚሆኑት።
መሪ እቅዱ መጀመሪያ ላይ የአስራ አምስት ዓመት እቅድ እንደነበረና ጥናቱ ከመጠናቀቁ በፊት ግን በመሪ እቅዱ ሊካተት የታሰበው ሁለተኛው እድገትና ትራንስፎርሜሽን እቅድ ዘመን በመጀመሩ የአስር ዓመት እቅድ ሊሆን ይችሏል ብለዋል። እቅዱን ከ2013 ጀምሮ የአስራ አምስት ዓመት እቅድ ማድረግ እንቻል እንደነበር ያወሱት ዶክተር ፍጹም በፈረንጆች አቆጣጠር በ2030 ከሚጠናቀቀውና ሀገራችን ከተስማማችባቸው 17ቱ የተባበሩት መንግስታት ድርጅት ዘላቂ የልማት ግቦች ጋር የተናበበ እንዲሆን ታስቦ ከ15 ዓመት ወደ 15 ዝቅ እንዲል መደረጉንም አክለው ገልጸዋል። እቅዶች ሲታቀዱ ታሳቢ የሚያደርጓቸው ነባራዊ ሁኔታዎች እንዳሉ የተናገሩት ሚኒስትሯ ታሳቢ ከተደረጉት ውጭ ሊያጋጥሙ የሚችሉ ነገሮች ግን እቅዶች እንዲሳኩ ወይም እንዳይሳኩ ሊያደርጉ ይችላሉ ብለዋል። ሁለተኛው የእድገትና ትራንስፎርሜሽን እቅድ የዚህ ችግር ሰለባ ነበር ብለዋል ሚኒስትሯ።
ሁሌም ታቀዳል። የታቀዱ ነገሮች ላይሳኩ ይችላሉ። በተለይ የሁለተኛው እድገትና ትራንስፎርሜሽን እቅድ ታሳቢ የተደረጉ ነገሮች ነበሩ። ክራፍት ሲደረግ እነዚህ ነገሮች ይሳካሉ። ለምሳሌ አንዱ ፖለቲካል ስቴቢሊቲ ነበር፣ ሰላም ነበረ፣ የዝናብ ሁኔታ የመሳሰሉ ነገሮች ነበሩ። ከዚህ አንጻር እንግዲህ እንደምታውቁት ያለፉት 3 ዓመታት ፖለቲካል አንሬስት ነበረ፣ ሰላም እዛ ደረጃ የተናጋ ነበር እና ለመፈጸም በጣም አስቸጋሪ ሁኔታዎች ነበሩ። አፈጻጸሙም ለዛ ደከም ያለ ነው። በሚቀጥለው 1 ዓመት ሙሉ ኃይል ተጠቅሞ ማድረግ የሚቻል ሁሉ ተደርጎ የተወሰኑትን ግቦች ለማሳካት ይሞከር ይሆናል። የሚቀጥለውን እቅድ ስናመጣ እንግዲህ አሁንም ታሳቢ ነገሮች ይኖራሉ። እነዛ ታሳቢ ነገሮች ይሳካሉ ብለን የምናስባቸው ይኖራሉ። ግን አሁን የሚለየው አንዱ ነገር ምንድን ነው? ጥናት ላይ ነው የተመሰረት ነው። ከዚህ በፊት ያለውን ቤዝ ላይን አሰስመንት አድርገን ምን ይመስላል፣ በእነዚህ አሁን በጠቀስኳቸው ፒላሮች ላይ ምን ይመስላል አገሪቷ ላይ ያለው ሁኔታ፣ ከዛ ደግሞ ወደ 10 ዓመት ፕሮጀክት ስናደርግ መሄድ ከምንፈልገው አቅጣጫ አንጻር የለውጥ ፍሬምወርካችን ምን መሆን አለበት፣ በግብርና በማኒፋክቸሪንግ በእነዚህ በኢነርጂ በጠቀስኳቸው ምን መምሰል አለበት የሚል የባክግራውንድ ጥናት ተጠና ማለት ነው። ስለዚህ ያ ጥናት እንደ ግብአት ይሆናል። ዞሮ ዞሮ በጥናት ኢንፎርምድ የሆነ ነገር የተሻለ ነው ብለን እናምናለን።
አሁን የሚዘጋጀው መሪ እቅድ የሚመለከታቸው አካላት ሁሉ ተወያይተው የሚያዳብሩት እንደሆነና ሶስተኛው የእድገትና ትራንስፎርሜሽን እቅድም ከዚህ መሪ እቅድ ተቆርሶ እንደሚዘጋጅ ሚኒስትሩ አክለው ገልጸዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ጅጅጋ።
አመሰግናለሁ አዲስ ለዘገባው። ተከታዩ ዘገባ ወደ ቫቲካን ይወስደናል። በአንዳንድ የካቶሊክ ቤተ ክርስቲያን ካህናት የወሲብ ጥቃት ተፈጽሞብናል የሚሉ ሰዎች ቫቲካን ላይ በሚካሄደው ጉባኤ ላይ መደረግ አለበት ስለሚሉት ጉዳይ ለርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ለመግለጽ በያዝነው ሳምንት ወደ ሮማ ይጓዛሉ። ከዓለም ዙሪያ የተሰባሰቡ አባቶች በጉባኤው ላይ ይገኛሉ። ሰዎቹ ለጾታ ጥቃት ትዕግስት አይኖርም የሚለው ጉዳይ የቤተ ክርስቲያኒቱ የመርህ አካል እንዲሆን ጥሪ ማድረጋቸውን ሪፖርተራችን ሳቢና ካስቴል ፍራንኮ ከሮም ዘግባለች። አዳነች ፍሳዬ ታቀርበዋለች።
ስለ ወሲብ ጥቃት ጉዳይ ለመነጋገር በቫቲካን የሲኖዶስ አዳራሽ የሚካሄደው የአራት ቀናት ጉባኤ ነገ ይጀምራል። ከዓለም ዙሪያ የተሰባሰቡ ወደ 200 የሚሆኑ አቡናት ይገኙበታል። የወሲብ ጥቃት ቀውስ ጉዳይ የቤተ ክርስቲያኗ የስልጣን እርከን ተአማኝነትን እየጎዳ መሄድ በቀጠለበት በአሁኑ ወቅት ጉባኤ እንዲካሄድ ያስተባበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ ናቸው። የወሲብ ጥቃት ተፈጽሞብናል የሚሉ ከ20 ሀገራት የተሰባሰቡ አክቲቪስቶች በበኩላቸው በጉባኤው ስለሚከናወን ጉዳይ ለመከታተል ወደ ሮም ይሄዳሉ። ከእነሱም መካከል በልጅነቴ ዩናይትድ ስቴትስ ውስጥ አንድ ካህን የወሲብ ጥቃት ፈጽመውብኛል የሚሉ ፒተር ኤስሊ ይገኙባቸዋል።
ይህ ታሪካዊ ዕለት ነው። ይህ እንዲሆን 10 ዓመታትና 100 ዓመታት ወስዷል። አሁን ግን ዕውቅና አግኝቷል። ርዕሰ ሊቃነ ጳጳሳቱ በዓለም አቀፍ ችግር ደረጃ ተገንዝበውታል። የዓለም ዙሪያ አቡናት የሚሰበሰቡትም ዓለም አቀፍ ችግር በመሆኑ ነው።
የቤተ ክርስቲያኗ መሪዎች የሚፈጽሙት የማታለል ግልጽነት አልባና የኃላፊነት ስሜት የጎደለው ተግባር በየቦታው የሚንጸባረቅ ነው ብለዋል ኤስሊ። እሳቸውና ሌሎች ሰለባዎች ጥያቄያቸውን የሚያቀርቡት ለውጥ ሊያመጡ ይችላሉ ብለው ለሚያምኑት ሰው ነው። ርዕሰ ሊቃነ ጳጳሳቱ ከስድስት ዓመታት በፊት ሲመረጡ ተስፋ አዝረውባቸው እንደነበረ ሰለባዎቹ ገልጸዋል።
የፍራንሲስን ስም ነው የመረጡት። ይህም ብርታትን የሚጠይቅ ትልቅ ተግባር ነው። የአሲሲው ፍራንሲስ በካቶሊካዊት ቤተ ክርስቲያን እጅግ የሚወደድ ቅዱስ ነው። ቅዱስ ፍራንሲስ የሁሉም ነው፣ የዓለም ቅዱስ ነው። ርዕሰ ሊቃነ ጳጳሳቱ ይህን ስም ሲመርጡ ታዲያ የቅዱስ ፍራንሲስን ተግባር እከተላለሁ ማለታቸው ነው። ቤተ ክርስቲያኗን እንደሚለውጡ እተማመናለሁ።
ሰለባዎቹ ርዕሰ ሊቃነ ጳጳሳት ፍራንሲስ ከስድስት ዓመታት በፊት ደጋግመው በምንም አይነት ተቀባይነት አይኖረውም ሲሉ የገቡት ቃል ሁለት ገጽታ አለው ይላሉ። በደሉን የፈጸሙትና በልጆች ላይ የተፈጸመውን የወሲብ ወንጀል የሚሸፋፍኑ
ይህም በስሜት በሐሳብና በተስፋ ብቻ የሚቀር ሳይሆን በሮማ ካቶሊካዊት ቤተ ክርስቲያን ሁለንተናዊ ሕግ የሚሰፍር ይሆናል። ከአሁን አንስቶ የማይሻር ሕግ ይሆናል።
ይህ የቤተ ክርስቲያኗ ሕግ ከሆነ በኋላ ቀጣዩ ወንጀሉን የፈጸሙትን ካህናት ለይቶ ከቦታቸው የማንሳት እርምጃ እንደሚከተል ሰለባዎቹ ገልጸዋል።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችንን አዲስ አበባ ላይ ከምሽቱ 3 ሰዓት፣ ዋሽንግተን ላይ ከቀኑ 7 ሰዓት ወይም 1 ፒኤም በዓለም አቀፍ ሰዓት አቆጣጠር፣ ለንደን ላይ 18 አወርስ 1800 ሲሆን ከአየር ስርጭታችን ጋር በፌስቡክ በቀጥታ መከታተል ትችላላችሁ። ዌብሳይታችን ላይም በየዕለቱ በቀጥታ እናስተላልፋለን። ያለፉ ስርጭቶቻችንንም ከዌብሳይታችን ማግኘት ትችላላችሁ።
ዌብሳይታችን amharic.voanews.com ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ታገኛላችሁ። ጭናችሁ በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ40 ደቂቃ ነው። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታየነን።
የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። አሁን ለሰዓቱ አርዕስተ ዜና ቆንጆ
ደቡብ ሱዳን ውስጥ የግዳጅ ጋብቻ እንዲቀር ለማድረግ የሚያስችሉ ተጨማሪ እርምጃዎች ካልተወሰዱ በስተቀር አንድ የልጃገረዶች ትውልድ ትምህርት ሳያገኝ ሊቀር እንደሚችል፣ ሴቶች በወሊድ ወቅት እጅግ ለበረቱ የጤና ሁከቶች፣ ለጾታና ለቤት ውስጥ ጥቃቶች ሊጋለጡ እንደሚችሉ ኦክስፋም የሚባለው የእንግሊዝ ግብረሰናይ ድርጅት አስጠንቅቋል። ሪፖርቱን ያወጣው ኦክስፋም ለትዳር መወለድ በሚል ርዕስ በትናንትናው ዕለት መሆኑ ታውቋል። በናይጄሪያ ፕሬዝደንታዊና ምክር ቤታዊ ምርጫ ጦር ኃይሉ የሚጫወተው ሚና አይኖረውም አሉ የአገሪቱ ዋና ተቃዋሚ ተወዳዳሪ አቲኩ አቡበከር። ዛሬ ማክሰኞ ይህን የተናገሩት አቲኩ ፕሬዝደንት ሙሐመዱ ቡሃሪ በምርጫ አሰጣጡ ሂደት ጣልቃ ሊገባ በሚሞክር ማንኛውም ሰው ላይ የጦር ኃይሉ የማያዳግም እርምጃ እንዲወስድ መመሪያ በሰጡ ማግስት ነው። የዩጋንዳ ገዢ ፓርቲ ፕሬዝደንት ዮዌሪ ሙሴቪኒን እንደ አውሮፓውያን አቆጣጠር በ2021 በሚካሄደው ምርጫ የፓርቲው እጩ እንዲሆኑ ወሰነ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። ከአሜሪካ ድምፅ በ22 በ25 እና በ31 ሜትር ባንድ የሚተላለፍላችሁ የረቡዕ የካቲት 13 2011 ዓ.ም ምሽት ፕሮግራም ነው። አይሲስ እና ትራምፕ
በሶሪያ ከእስላማዊው ጽንፈኛ ቡድን ከአይሲስ ጎን ተሰልፈው ሲዋጉ የተያዙ ዜጎቻቸውን እንዲወስዱ ሲሉ የዩናይትድ ስቴትስ ፕሬዝደንት ላቀረቡት ጥሪ የአውሮፓ ሀገሮች የዝምታ ምላሽ መስጠት መርጠዋል። ትራምፕ ራሱን የእስላማዊ መንግስት ብሎ የሚጠራው ቡድን ማብቂያው አፋፍ ላይ ነው ቢሉም የአሜሪካ ድምፁ ሄንሪ ሪጅዌል ሚኒክ ጀርመን ላይ የተካሄደ ባለው ዓለም አቀፍ የጸጥታ ጉዳዮች ጉባኤ የተሳተፉ የደህንነት ጉዳይ አዋቂዎችን ዋቢ አድርጎ ባጠናቀረው ዘገባ እንዳመለከተው አይሲስ አሁንም ጥቃቶችን ለመፈጸም የሚያስችል አቅም አለው። ለዝርዝሩ አሉላ ከበደ።
ሩቅ በማይባል አንድ ወቅት ከመቶ ሺህ ካሬ ኪሎ ሜትር በላይ ግዛት ያስተዳድርና ከስምንት ሚሊዮን በላይ ሕዝብ ይገዛ የነበረው እስላማዊ ጽንፈኛ ቡድን በዩናይት ስቴትስ በሚታገዙት የሶሪያ ዲሞክራሲያዊ ኃይሎች ከፍተኛ የጥቃት ኢላማ ስር ውሎ ዛሬ እንቅስቃሴው ባጉዝ ከተማ ውስጥ በሚገኙ ትናንሽ ቀዬዎች ተገድቧል። ሐሊፋው ሊንኮታኮት ተቃርቧል ሲሉ ጻፉ የዩናይት ስቴትሱ ፕሬዚዳንት ትራምፕ ትላንት እሁድ በትዊተር አማካኝነት ባስተላለፉት መልእክታቸው። መሰንበቻውን ጀርመን ሙኒክ ላይ በመካሄድ ባለው ዓለም አቀፉ የጸጥታ ጉዳዮች ጉባኤ የተሳተፉ አውሮፓውያን አጋሮቻቸው ግን በትራምፕ ድምዳሜ የሚስማሙ አይመስሉም። ሼህ ሞሐመድ ቢን አብዱልራህማን አልታሃኒ የኳታር የውጭ ጉዳይ ሚኒስትር ናቸው።
There are territories being liberated, but ISIS or terrorism is not defeated yet.
ነጻ በመውጣት ላይ ያሉ ግዛቶች አሉ። አይሲስ አለያም አሸባሪነት ገና ጨርሰው አልተደመሰሱም። ምክንያቱም ያ ርዕዮት፣ ያ አስተሳሰብ አሁንም ሕያው ነውና ሰዎቹ አሁንም አሉ። ጀሌና ተዋጊ ምልመላቸውንም አላቆሙም።
ከጽንፈኝነትና ከአክራሪነት ጋር የተዛመዱ ጉዳዮች ዓለም አቀፍ የጥናት ማዕከል የምርምር ባለሙያው ፕሮፌሰር ፒተር ኒውማንም በቀደመው አስተያየት ይስማማሉ። አይሲስ አሁንም ብዙ ሺህ ተዋጊዎች አሉት ነው የሚሉት።
Not all of them are in that territory that they still have left. Many of them have gone.
ቡድኑ ይቆጣጠራቸው በነበሩ ግዛቶች ውስጥ ይንቀሳቀሱ የነበሩት በሙሉ አይደሉም አካባቢውን ጥለው የወጡት። አንዳንዶቹ መልካቸውን ቀይረው ህዝብ ውስጥ መሽገዋል። በሞሱል በራቃ ከመሸጉበት ተመልሰው ለመምጣት አድብተው በመጠባበቅ ላይ ናቸው።
የአውሮፓ ሀገሮች በሶሪያና በሌሎች አካባቢዎች ከእስላማዊ ጽንፈኛ ቡድን ጎን ተሰልፈው በመዋጋት ላይ ሳሉ ዩናይት ስቴትስ የያዘቻቸውን ከስምንት መቶ በላይ ዜጎቻቸው የሆኑ ተዋጊዎች ካልተረከቡ እንለቃቸዋለን ሲሉ የጻፉት ፕሬዚዳንት ትራምፕ ከዚያም አውሮፓን ይወሩላቸዋል ብለዋል። አንድ የቀድሞ የዩናይት ስቴትስ ምክር ቤት አባል በበኩላቸው በፕሬዚዳንት ትራምፕ ጽሑፍ ላይ በሰጡት አስተያየት ለመልእክቱ ትኩረት እንዲሰጡት ሲሉ አውሮፓውያን አጋሮቻቸውን አሳስበዋል።
In the past, Europeans have wanted us to return fighters that we held in Guantanamo and so on.
ከዚህ ቀደም አውሮፓውያን በዋንታናሞ ይዘን የምናቆያቸውን ተዋጊዎች እንዲለቀቁ ይፈልጉ ነበር። በተያዙበት አገር ተጠያቂ እንዲሆኑም አልነበረም ሐሳባቸው። እናም በተለቀቁ ቁጥር ተመልሰው ወደ ውጊያ እየገቡ በገዛ አገሮቻቸውም ውስጥ የሽብር ጥቃቶችን ሲፈጽሙ ቆይተዋል። በመሆኑም አውሮፓውያን ከዚያ ተሞክሮ ተምረዋል የሚል ተስፋ አለኝ። እናም እነኚህን የጦር እስረኞች ተረክበው ለፈጸሙት ወንጀል ተጠያቂ ለማድረግ ተዘጋጅተዋል ብዬ አምናለሁ።
ዳርል አይሳ እስከ ቅርብ ጊዜ ድረስ የዩናይትድ ስቴትስ ምክር ቤት የሪፐብሊካን ፓርቲ አባል የነበሩ ናቸው። በአንጻሩ ታዲያ አውሮፓውያኑ በአመዛኙ ለዚህ ለፕሬዚዳንቱ ጥሪና ማሳሰቢያ መልስ መስጠት አልመረጡም። ፕሬዚዳንት ትራምፕ በጉባኤው በአካል ተገኝተው ባይሳተፉም ይህን ማስጠንቀቂያ አዘሉን ጨምሮ በትዊተር አማካኝነት ያስተላለፏቸው መልእክቶች ግን ማነጋገራቸው አልቀረም። እስላማዊው ጽንፈኛ ቡድን አይሲስ በእርግጥ አብቅቶለታል ወይስ ለዓለም አደጋ ደቃኝነቱ አሁንም አለ የሚሉት ጥያቄዎች በዓለም የደህንነት ጉዳዮች ላይ ባተኮረው ጉባኤ አበይት መነጋገሪያ ርዕሶች ሆነው ሰንብተዋል።
በመቀጠል የሚቀርበው የረቡዕ ምሽት ፕሮግራም ዲሞክራሲ በተግባር ይሆናል።
ናይጄሪያ ምርጫ ማካሄድ የነበረባትን ጊዜ አራዝማለች ባለፈው ሳምንት መጨረሻ። ይሄ ግን ያልተለመደ ነገር አይደለም። አፍሪካ ውስጥ ከአራት ሀገሮች ባንዱ ምርጫዎች በተያዘላቸው የጊዜ ሰሌዳ አይካሄዱም፣ ይራዘማሉ። በዚያም ሳቢያ መራጮች ድምፅ የሚሰጡባቸው ጊዜዎች በሳምንታት አንዳንዴም በዓመታት ይራዘሙባቸዋል። ባልደረባችን ሳሌም ሶሎሞን ያጠናቀረችው ዘገባ አለ። በዚህ ጉዳይ ላይ ሶሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራሙ ይዞታል።
ናይጄሪያ የጠቅላላ ምርጫዎቹን ጊዜ ካዘገየች በኋላ እንደገና ይካሄዳል ስትል ያስታወቀችው የፊታችን ቅዳሜ ነው። ይህ እርምጃዋም በዚያች በአህጉሪቱ ከፍተኛ የሕዝብ ቁጥር ባላት አገር ውስጥ ነጻና ትክክለኛ ምርጫ ላይካሄድ ይችላል የሚለውን ጥርጣሬ አባብሷል። መንግሥቱ የደረሰበትን ውሳኔ ናይጄሪያውያን የሚቀበሉት ባይሆንም ያልተለመደ ነገር ግን አይሆንባቸውም። በናይጄሪያ እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓ.ም ጀምሮ ማለትም የቀድሞ ፕሬዚደንት ኡማሩ ያራዱዋ ተቀማጩን ፕሬዚደንት መሐማዱ ቡሃሪን ካሸነፉ ወዲህ ሳይዘገይ የተካሄደ ምርጫ የለም። በእርግጥ ግን የምርጫዎችን ጊዜ ማዘግየትና ማራዘም ችግር ለናይጄሪያ ብቻ የተሰጠ አይደለም። እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ.ም ጀምሮ በመላ አፍሪካ ከተካሄዱ 102 ፕሬዚደንታዊ ምርጫዎች 27ቱ እንዲዘገዩ ተደርገዋል። የአሜሪካ ድምፅ ራዲዮ የተለያዩ ዘገባዎችንና ጆሐንስበርግ ደቡብ አፍሪካ የሚገኘውን መንግሥታዊ ያልሆነ በአህጉሪቱ ዲሞክራሲ ለማስፈን የሚሠራውን የምርጫ ተቋም ያጠናቀረውን ሪፖርት መሠረት በማድረግ አስተማማኝ ምርጫዎችን በማበረታታቱ ላይ አትኩሯል። በዚህ መሠረት ባለፉት 10 ዓመታት ጊዜ ውስጥ ፕሬዝደንታዊ ምርጫዎችን ካካሄዱ 51 ሀገሮች 20 በሚሆኑት የድምፅ መስጫ ጊዜዎችን አንዴ ወይም ሁለቴ አዘግይተዋል። አንዳንዶቹ አገሮች ምርጫዎቹን ለሁለት ቀናት ሲያራዝሙ፣ ሌሎች ለበርካታ ዓመታት አቆይተዋል። በርካታ አገሮች ግን ያራዘሙት ለብዙ ሳምንታት ነው። አይቮሪ ኮስት ናት እስካሁን የምርጫዎችን ጊዜ በረጅሙ ማስተላለፏ የሚዘገበው፣ ለአምስት ዓመታት አቆይታለች። ምርጫዎቹ እንዲተላለፉ ወይም እንዲራዘሙ የሚደረጉበት መሠረታዊ ምክንያቶችም በጣም የተለያዩ ናቸው። ምክንያቶቹ ከእርስ በርስ ጦርነት እስከ ተፈጥሮ አደጋ ይደርሳሉ። አንዳንዴም ባለሥልጣናቱ የፕሬዝደንቱን ሕገ መንግሥታዊ የሥልጣን ዘመን ለማራዘም ሲሉ የሚወስዷቸው እርምጃዎች ይጠቀሳሉ። ምርጫዎች ተገቢ ዝግጅት ባለመደረጉ ብቻም የተቀየሩበት ጊዜ እንዳለ ይታወቃል። አንድ ሀገር ምርጫዎችን በታቀደው መሠረት ማካሄድ ካቃታት የሂደቱን ተአማኒነት ሊጎዳ ይችላል። በናይጄሪያ ለምሳሌ መራጮች የተምታታባቸው መሆኑንና ግራ መጋባታቸውን ለአሜሪካ ድምፅ ተናግረዋል። የቪኦኤ ትንታኔ የምርጫዎች ጊዜ መተላለፍ በራሱ የደካማ አስተዳደር ምልክት እንዳልሆነ ነው። ይልቅስ በሁለቱም ማለትም በጠንካራና በደካማ ዲሞክራሲያዊ ሀገሮችም ውስጥ ምርጫዎች በጣም አነስተኛ ቢሆኑም የተላለፉባቸው ጊዜያት አሉ። ዘኢኮኖሚስት የተባለው እዚህ በዩናይትድ ስቴትስ የሚታተመው መጽሔት የደህንነት ጉዳዮችን የሚከታተለው ክፍል በየዓመቱ የዲሞክራሲ መለኪያ ዘገባዎችን ያወጣል። ሪፖርቱ የሀገሮችን ደረጃ የሚያወጣው በምርጫዎች ሂደት፣ በፖለቲካ ተሳትፎና ለሲቪሎች በሚሰጧቸው ነጻነቶች መሆኑ ተመልክቷል። በአጠቃላይ በ2018 ምርጫዎች ሳይዘገዩና ሳይራዘሙ ሲካሄዱ ከተስተጓጎሉባቸው በ11 በመቶ ይጨምረዋል። ምርጫዎች ሳይዘገዩ የተካሄዱባቸው ሀገሮች በተጨማሪ 24 በመቶ አድገዋል። በደረጃው ሰንጠረዥ መሰረት ቦትስዋናን፣ ኬፕ ቬርዴን፣ ሞሪሸስንና ደቡብ አፍሪካን ጨምሮ በጥናቱ ከፍተኛ ነጥብ ባገኙ ሀገሮች በአንዳቸውም ምርጫዎች አልዘገዩም ወይም አልተላለፉም። በተያዘላቸው የጊዜ ሰሌዳ ተፈጽመዋል። ቀረብ ብለን ስናይ ግን አዳዲስ አስገራሚ ክስተቶችን እናገኛለን። በጣም አነስተኛ ነጥብ ባገኙ አንዳንድ ሀገሮች ማለትም በቡሩንዲ፣ በጅቡቲ፣ በኢኳቶሪያል ጊኒና በዚምባብዌም ምርጫዎች ጊዜያቸውን ጠብቀው ተፈጽመዋል። ጥናቱ በተካሄደበት ወቅት ኢኮኖሚስት አስር አምባገነን ባላቸው ሀገሮች ምርጫዎችን አዘግይተዋል፣ ሌሎች 15 አምባገነን መንግስታት ግን ቃላቸውን ጠብቀዋል። መልካም አስተዳደርን ለማሻሻል በቆረጡና ይበልጥ ሁሉን አሳታፊ የዲሞክራሲ ሂደትን የሚፈጥሩ ሀገሮች የምርጫዎችን ጊዜ የሚያራዝሙት ብዙ ድምፅ ሰጪዎች እንዲወጡ ለማድረግና ያለ ሁከትና ተጽዕኖ እንዲካሄዱ ለማበረታታት ነው። ምርጫዎችን ለይስሙላ ብቻ የሚያደርጉ ሀገሮች ግን ከዚህ ተቃራኒውን ይሰራሉ። አፍሪካ ውስጥ የምርጫ ጊዜዎችን የሚያራዝሙ ሀገሮች ቁጥር በብዛት እያነሰ መሄዱ አይታይም። በአንድ ወቅት ግን ማለትም በ2012 እና በ2015 መካከል ትንሽ ወርዶ ነበር። በ2016 እንደገና ጨመረ። ያኔም 20 በመቶ የሚሆኑ ምርጫዎች የተላለፉበት ነበር። ባለፈው የአውሮፓውያኑ ዓመት 2018 ያ አሃዝ በእጥፍ ጨምሮ ታይቷል። በ2019 ለመጀመሪያ ጊዜ የምርጫዎች የጊዜ ሰሌዳ ተቀይሮ የታየው በናይጄሪያ ነው። በሌሎች ሀገሮች ግን ቀደም ሲሉ የተራዘሙ ምርጫዎች አሁንም እንዳሉ ናቸው፣ አልተካሄዱባቸውም። በደቡብ ሱዳንና በሊቢያ ድምፅ ሰጪዎች የሀገራቸውን መጻኢ ዕድል መቅረጽ የሚያስችላቸውን ዕድል ለማግኘት በጉጉት እየጠበቁ ነው። በእነዚህ ሁለት ሀገራት የምርጫዎች ጊዜ በተደጋጋሚ ሳይከበር አልፏል። ለናይጄሪያ መራጮች የአሁኑ ፕሬዝደንታዊ ምርጫ ጊዜ የተላለፈው ድንገት የድምፅ መስጫ ጣቢያዎች ከመከፈታቸው ጥቂት ሰዓታት በፊት መሆኑ ተስፋ አስቆራጭ ሆኖባቸዋል። ለፊታችን ቅዳሜ የተላለፈው ምርጫ እስኪካሄድ ግን የወቅቱ ፕሬዝደንት ቡሃሪና የቀድሞ ምክትል ፕሬዝደንት ተቀናቃኛቸው አቲኩ አቡባካር በምረጡኝ ዘመቻቸው ድምፅ ሰጪዎች እንዳይሰላችሁ እየጠየቁ ነው። የዘንድሮው የናይጄሪያ ፕሬዝደንታዊ ምርጫ ውጤት ተቀራራቢ እንደሚሆን የተተነበየ ሲሆን እጩዎችም ደጋፊዎቻቸው ትዕግስትን እንዲላበሱና እያንዳንዷ ድምፅ ልዩነት እንደምታመጣ እየመከሩና እያበረታቱ ናቸው።
የመጨረሻው የረቡዕ ቅንብር ላይ ደርሰናል። በሴቶችና ቤተሰብ ቦታ የሚቀርብ ነው። የኢትዮጵያውያን ለተፈናቃይ ወገኖች የመድረስ ጥረት ይላል።
ዓለም አቀፍ ትብብር ለኢትዮጵያውያን መብቶች በእንግሊዝኛ መጠሪያው ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የሚባለው ስብስብ በአማራ ክልል በግጭቶች ምክንያት ለተፈናቀሉ በሺዎች የሚቆጠሩ ዜጎች የሚውል አጣዳፊ የገንዘብ እርዳታ መላኩን ገልጿል። እስካሁን በቀናት ውስጥ 20 ሺህ ዶላር መላኩን ያስታወቀው ይኸው ቡድን ገንዘቡ ለተፈናቃዮች መጠለያ መስሪያ የሚውል መሆኑን ነው የጠቆመው። እርዳታ የማሰባሰቡን ሥራ እንደቀጠለም ግሎባል አላያንስ አመልክቷል። ቆንጂት የግሎባል አላያንስ መስራች የቦርድ አባል የሆኑትን አቶ ዳኛቸው ተሾመን ካሊፎርኒያ ደውላ አነጋግራለች።
በጣም አመሰግናለሁ ለዚህ እድል። ችግሩ ሰሜን ጎንደር ውስጥ በጭልጋ አንድና ጭልጋ ሁለት የሚባል አካባቢ፣ በዛም ደግሞ በምዕራብ ደንቢያና አርማጮ የሚገኙ ኢትዮጵያውያን ወገኖቻችን እርስ በርስ በተነሳ ግጭት ምክንያት የተፈናቀሉ እስከ 90,000 በላይ የሆኑ ወገኖቻችን አሉ እና እነሱን ለመርዳት ነው ግሎባል አላያንስ ይሄንን የጀመርነው። ካምፔንም አለ ኢመርጀንሲ ፋንድም ደግሞ ለአደጋ መከላከያ የተቀመጠ ገንዘብ ከዛ ውስጥ ወጪ የሆነ 20,000 አሜሪካ ዶላር በአስቸኳይ ባለፉት ሁለት ቀናት ውስጥ እንዲደርስ የተደረገ እና የተነሳው ግጭት ያው በየቦታው እንደሆነው ብሔር ተኮር የሆነ በኒሻንጉል ውስጥ እንዳየነው ሶማሌና ኦሮሚያ ክልል አካባቢም እንደተፈጠረው አይነት ችግር ነው። ነገር ግን እንግዲህ እነኚህ ህዝቦች ብሔረሰቦች ለምት አመታት አብረው የኖሩ ውስጥ ዋልደው ተጋብተው የኖሩ አብረው የሚያስቀድሱ አብረው መስጊድ የሚሄዱ የሚሰግዱ ሰዎች ናቸው እና እንደዚህ ያለ በዚህ መጠን የታየ ግጭት ኖሮ ማያውቅም በእኔ እድሜም ከዛም በላይ እና ይሄንን ሁኔታ ከላይ የሚታየውን ቁስል ማከምና በአንዴድ ማድረግ ብቻ ሳይሆን ከስር መሰረቱ ለምንድን ነው የተፈጠረው ብሎ እንዲታይም ግፊት ለማድረግ እንፈልጋለን እንሞክራለን። ይህንንም እያደረግን ነው።
መልካም። ተፈናቃዮቹ ያሉበት ሁኔታ ምን ይመስላል? በአሁኑ ጊዜ ቅድሚያ የሰጣችሁት አጣዳፊው ችግራቸውስ ምንድን ነው?
አዎ፣ ቅድሚያ የሰጠነው አጣዳፊ ችግር መጠለያ አለመኖር ነው። እነኚህ ቤተሰቦች የሚኖሩበት ቤት ተቃጥሏል። በሺ የሚቆጠሩ ቤቶች ተቃጥለዋል እና አንድ ቤት ቢያንስ ከ4-8 ቤተሰቦችን የሚጠልል ነው። 2,000-3,000 ቤቶች ሲቃጠሉ ማለት በ100,000 የሚቆጠሩ አዛውንት፣ ሴቶች፣ ህፃን ልጆች መሬት ላይ ፈሰዋል ማለት ነው እና መንግስቱ ይሄንን መፍትሄ ለማምጣት ለእነኚህ ሰዎች በአንድ ጊዜ ጠለላ ለማዘጋጀት አልቻለም። ከአቅሙ በላይ ነው እና ስለዚህ እኛ ወገኖች ኢትዮጵያውያንን ልንደርስ የሚገባው በሚል ነው የመጀመሪያ ቅድሚያም የሰጠነው መጠለያ እንዲሰራላቸው። ከቀን ለቀንም ደግሞ ያው ጎረቤት በየአካባቢ ያለው ህዝብ ይመግባቸዋል። መንግስትም እዛ የክልሉ መንግስትም እየመገበ ግን በቂ አይደለም። ከ2 ቢሊዮን ብር በላይ ነው ያስፈልጋል የተባለው። ወደ ቦታቸው እንኳን ባይሆን ቢያንስ ተፈጥሮ ከሚያመጣው በየቀኑ ሀሩርና ብርዱ ከሚያመጣው አደጋ ህፃን ልጆችም እንዳይጎዱ ጤናቸው እንዳይታወክ ለማድረግ የሚያስፈልግ ነው። ቤዚክ የሆነ መሰረታዊ የሆነ እርዳታዎች ያስፈልጋሉ እና እነሱን ለማድረግ ነው መጀመ እንግዲህ ይህንንም $20,000 ወጪ አድርገን ይህን በሰማን በሰዓታት ውስጥ ነው የተወሰነው እና እሱ ላይ ነው ያለ ነው አሁን።
ይህንን ድጋፍ በምን መልክ ነው እንዲደርሳቸው ያደረጋችሁት? ወደፊትስ እርዳታው እንዲቀጥል ጥሪ እያደረጋችሁ ነው ወይ?
አዎ፣ ይህንን እንግዲህ የጎንደር ሰላምና የልማት ኮሚቴ የሚባል አለ። በዛ በኩል ነው ያደረግነው። ይሄ ኮሚቴ ሽማግሌዎች፣ የሃይማኖት መሪዎች ከልዩ ልዩ ህብረተሰብ ውስጥ የተሰባሰቡ ያቋቋሙት ነው። በዛ በኩል ነው ገንዘቡ እንዴት የሚደረገው። ሌላም ደግሞ በጎፋንዲ ካምፔን ከሁለት ቀን በፊት የከፈት ነው አለ። በዛም ደግሞ እስካሁን ድረስ በሁለት ቀን ውስጥ $30,000 ተሰብስቧል። እሱም ቢያንስ የዛን እጥፍ ያህል ለመድረስ እናስባለን በሚመጣው ሳምንት ውስጥ። እሱም አንድ ላይ ሆኖ ይሄ ገንዘብ ተልኮ እነኝን ሰዎች ለማረጋጋት የሚኖሩበት ቤት ለማሰራት ለእያንዳንዱ ቤተሰብ ቤት ለማሰራት አንደኛው አሁንም ካምፔን የጀመርነው ምንድን ነው ለአንድ ገበሬ አንድ በሬ የሚል ለአንድ ቤተሰብ አንድ ቤት የሚል ግፊት ጀምረናል። ህብረተሰቡ በዛ መሰረት እኔ አንድ ቤት አሰራለሁኝ እኔ አንድ በሬ ገዛለሁኝ ብሎ እንዲነሳሳ። ምክንያቱም ከነኚህ ከተፈናቀሉት 90,000 በላይ የሆኑ ሰዎች 95% ገበሬ ነው። ይሄ መፈናቀል ሲመጣ ከብቶቹ ሲቃጠሉ ቤቱ ሲቃጠል ችግሩ የአንድ ቀን ወይ የአንድ ሳምንት የአንድ ወር ችግር አይደለም። አዎ። እና አዝመራ የላቸውም ማረስ አይችሉም እና ለሚመጡት 3-5 ዓመታት ህይወታቸው በሙሉ ተዛባ ተፈናቀለ ማለት ነው። እና ያንንም ማስተካከል ይኖር ቅድ እንዲሄድ ለማድረግ እየተነጋገርን ነው።
መልካም። አቶ ዳኛቸው ተሾመ የግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብት መስራች ቦርድ አባል ለሰጡኝ ማብራሪያ በጣም አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ። ቮይስ ኦፍ አሜሪካ
አመሰግናለሁ። ቆንጂት፣ ተረጂዎች ወገኖችን ደግሞ በቀጣይ ዝግጅት ይዘን እንመለሳለን። ለዛሬ ዝግጅታችን አበቃ። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።